ራይድምስ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሲኒዮስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ የተወደዳችሁ አድማጮች፣ እንደምን ሰነበታችሁ? እግዚአብሔር አባታችንና አምላካችን ያለፉትን ቀናት በሰላም ተጠብቆ እንደገና በዚህች ሰዓት ደግሞ በዚህች ቀን በዚህች ያየር ሞገድ እንድንገናኝ ፈቃድ ሆኗል። ባላችሁበት ቦታ ሆናችሁ የጌታን በረከት ከነ ቤተሰቦቻችሁ ወይም በግላችሁ ቁጭ ብላችሁ የምትጠባበቁትን ሁሉ እግዚአብሔር በታላቅ ጸጋውና በረከቱ እንደሚገናኛችሁ እምነታችን ነው። ዛሬም እንደተለመደው እንግዲህ የሮሜን መጽሐፍ ጥናታችንን እንቀጥላለን። ሚኖረን ክፍለ ጊዜ እግዚአብሔር እያንዳንዳችንን በባለ ጠግነቱ በቸርነቱም እንደሚገናኘንና እንደሚባርከን ተስፋ እያደረግን በዚህ ዝማሬ ጌታችንን እናሞጋግሳለን። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን።
ውዳሴ ክብር ተመስገን፣ ክብርን የሰጠን ተመስገን። ከፍልቀበልልን ተመስገን፣ አንተ ብቻ ክበር ተመስገን። አንተ ኢየሱስ አንተ ጌታ የሁላችን ምስጋናን ስጦታችን የምንሰጥን ምስጋናን ስጦታችን የምንሰጥን ያለና የነበር ተመስገን። ዙፋን ጽኑ ነው ተመስገን፣ እስከ ፍጻሜውም ተመስገን። አንተ ኢየሱስ አንተ ጌታ የሁላችን ምስጋናን ስጦታችን የምንሰጥ ምስጋናን ስጦታችን የምንሰጥ ፍቅርን ገልጸሃል ተመስገን። በቀራንዮ መስቀል ተመስገን። ራስህን በማዋረድ ተመስገን። ከክብር ወርደሃል ተመስገን። አንተ ኢየሱስ አንተ ጌታ የሁላችን ምስጋናን ስጦታችን የምንሰጥ ምስጋናን ስጦታችን የምንሰጥ ልባችን
እግዚአብሔር ስለዚህ ዝማሬ በእውነት ይክበር ይመስገን። ወዳጆቼ ለእግዚአብሔር የምንሰጠው ከምስጋና በቀር ሌላ ምንድነው? ከፍ ያለው በዚህ ያማረጡ መዝማ ስላገለገለን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እንጸልይ። እግዚአብሔር ጌታችንና መድኃኒታችን ሆይ፣ ዛሬ ደግሞ ይቺን ብሩህ ቀን ከዚያም አልፎ ደግሞ በዚህች ምሽት እግዚአብሔር ሆይ በሰላም በጤና ተጠብቀን ወዳንተ የጸጋ ዙፋን ወዳንተ የምህረት ዙፋን እንድንቀርብ ደግሞ እድልን ሰጥተናልና ክብር ተመስገን። ጌታ ሆይ እኔ ባሪያ ጸልያለሁ፣ ብቸኝነት አጠቃግጦት በቤቱ ቁጭ ብሎ አንተን ጌታውና ንጉሡ አድርጎ የሚጠባበቅ የኔ ቁጥር የለውም። ከነቤተሰቡ ደግሞ ተከማይቶ በራዲዮኑ ዙሪያ ተሰብስቦ አንተን የሚጠባበቅ እንዲሁ ቁጥር የለውም። እግዚአብሔር አምላኬ በሜዳም ይሁን በቤት ውስጥ ብቻ በተለያየ አይነት አጋጣሚ አንተን ቁጭ ብሎ የሚጠባበቁትን እንደ ቃልህ እንደ ቸርነትህ መጠን እግዚአብሔር አምላኬ የኛን ክፋት ሳትመለከት እንድትገናኘን በዚህች ሰዓት እኔ ባሪያ ጸልያለሁ። ምህረትህ ይብዛልን። ወዳንተ የሚያቀርበን መልካም ነገር ወይም ደግሞ ጽድቅ ነገር በጌታ ሆይ አይገኝብንም። ምህረትህን ተማምነን ወዳንተ ቀርበናልና እግዚአብሔር ሆይ በምህረትህ ተገናኘን። ይህ ብቻ ይበቃናል። በሚቀጥለው የወዝ ዘመናችን ደግሞ እንደ ቃልህ መራመድ እንድንችል አንተ አበጃጀን። እግዚአብሔር ሆይ ዛሬ ባለም ውስጥ የምንሰማቸው ድምጾች ይህን ብታደርጉ ይመልካም ይሆናል፣ ይህንን ብትሰሩ ደግሞ እንዴት ሆናላችሁ የሚለን ብዙና ቁጥር ስፍር የለውም። ያንተ ቃል ግን እግዚአብሔር ሆይ ከሁሉ ይጠበባል። ያኛው ድምጽ ያቆስላል፣ ያጎብጣል፣ በመከራ ህይወትም ውስጥ ይጨምራል። ያንተን ሰማያዊውን ድምጽ ግን እግዚአብሔር አምላኬ ሆይ የሚያዳምጥ ሰው ቢኖር ይለመልማል። እግዚአብሔር አባቴና አምላኬ ሆይ ኖስ ከመጨረሻው በዚህ እውነት ደግሞ ጠብቀን፣ ታላቁን ቸርነትህና ምህረትህን በሕይወት ዘመናችን ከኛ ላይ አታንሳ። እግዚአብሔር ሆይ አሁን ልንማር የቀረምነውን ቃልህን ደግሞ መንፈስ ቅዱስ አስተማሪው ቀርቦ እንዲያስተምረን እንለምናሃለን። እግዚአብሔር ሆይ ስለ ሁሉም ነገር ክብር ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ሮሜ ምዕራፍ 12 ማለቴ ነው ከእግዚአብሔር ጋር ሊኖረን ስለሚገባው ህብረት እንዲሁም በመንፈሳዊ ስጦታዎች አጠቃቀም ሊኖረን ስለሚገባው መደጋገፍ አንስተን መማራችን ወይም ደግሞ መጠቃቀሳችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 12 ቁጥር 6ን ተመልከቱ። ሮሜ ምዕራፍ 12 ቁጥር 6ን አውጡ። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እምድነታችን መጠን ትንቢት እንናገር ይላል ሐዋርያው። ሐዋርያው ስጦታ ሲል እንደ ጸጋ ሁሉ ነጻ ስለሆነ የእግዚአብሔር ስጦታ መናገሩ ነው። ስጦታ ሲል የእግዚአብሔር መንፈስ ስለሚያድለን ነጻ ስጦታ መናገሩ ነው። እንደ ተሰጠን ጸጋ የሚለውን ቃል ተመልከቱ። እያንዳንዱ የክርስቶስ አካል ብልት ማለትም እያንዳንዱ ክርስቲያን ከእግዚአብሔር የተቀበለው ጸጋ አለው። ልዩ የሚለው ቃል እዚህ በቁጥር 6 ውስጥ ማለቴ ነው። ልዩ የሚለው ቃል አንዳችን ያለን ስጦታ ሌላው ካለው ስጦታ የተለየ መሆኑን ነው የሚያመለክተው ማለቴ ነው። አስተዋላችሁ? ልዩ የሚለው ቃል አንዳችን ያለን ስጦታ ሌላው ካለው ስጦታ የተለየ መሆኑን ነው የሚያመለክተው። ስጦታዎቹ በሙሉ የእግዚአብሔር ጸጋ ውጤት ናቸው። ደህንነትን ባገኘንበት ጊዜ የክርስቶስ አካል ብልቶች ሆነናል። በአካል ውስጥ የምንሰራው ሥራ አለን። ያው ብልቶች እንጂ ማሽን አይደለንም። እያንዳንዱ አማኝ ስጦታውን ማወቅ አለበት፣ በስጦታው መጠቀምም አለበት። ስጦታ ካለ ወንድሜ ሆይ ያንን ስጦታህን መፈተን ይኖርብሃል። የስጦታህን ፍሬያማነት መርምረው፣ እንዲህ በማለት ራስህን ጠይቅ። በስጦታዬ ሰዎች እየተባረኩ ነውን? ክርስቲያኖች በስጦታዬ እየታነጹበት ነው ወይስ ቤተ ክርስቲያንን ለመከፋፈል እየተጠቀምኩበት ነው ብለ ራስህን ፈትነው። እዚህ ላይ ትንቢት ሲል የወደፊቱን ስለ መተንበያ አይደለም የሚናገረው። ትንቢት ሲል ማንኛውንም ከእግዚአብሔር የምንቀበለውን መልእክት ለሕዝብ ስለ ማዳረስ ነው የሚናገረው። ልድገምላችሁ። ትንቢት ሲል በቁጥር 6 ውስጥ ማለቴ ነው ማንኛውንም ከእግዚአብሔር የምንቀበለውን መልእክት ለሕዝብ ስለ ማድረስ ነው የሚናገረው። እንደ እምነታችን መጠን ትንቢት እንናገር የሚለውን ቃል ልብ እንድታደርጉ ፈልጋለሁ። እግዚአብሔር ከሰጠን ወይም ከፈቀደልን ውጪ ርቀን መሄድ የለብንም። እስቲ ቁጥር 7ን እናንብበው። አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ ይላል ሐዋርያው። አገልግሎት ሲባል እንግዲህ የተለያዩ የሥራ እንቅስቃሴዎችን ይመለከታል። ወንበሮችን መደርደር አገልግሎት ነው ወገኖቼ። የመዝሙር መጻሕፍትን ማደል አገልግሎት ነው። አንዳንድ ሰዎች የመናገር ተሰጥኦ ላይኖራቸው ይችላል። ይሁን እንጂ በጉልበት ሥራ ማገልገልም ይችላሉ። የሚመክርም ቢሆን ቁጥር 8ን ተመልከቱ። የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። የሚመክር የሚለው የሚያጽናና ተብሎ ሊተረጎም ይችላል። ማጽናናት ወይም ሰዎችን መምከርና ማበረታታት ትልቅ ስጦታ ነው። አንድ የስብከት ችሎታ የሌለው መጋቢ ጓደኛ አለኝ። ችሎታ እንደሌለው ምርሱ ራሱ ያውቃል። ይሁን እንጂ አንድ አይነት ችግር ሲደርስብኝ ቶሎ ብዬ ወደ እርሱ ሄዳለሁ ወይም እርሱ ወደ እኔ እንዲመጣ አደርጋለሁ። ይህ ወዳጄ ማንም ላይ ያላየሁት የመምከር ወይም የማጽናናት አገልግሎት አለው። ይህ እንግዲህ ስጦታው ነው ማለት ነው። የሚሰጥ ሲል ምድራዊ ሀብቱን ወይም ገንዘቡን ለሌሎች የሚያካፍል ማለት ነው። አንዳንድ ሰዎች የነኩትና የተሳተፉበት ሥራ ሁሉ ይከናወንላቸዋል፣ ብዙ ገንዘብም ያገኙበታል። ይህ ራሱ ስጦታ ነው ወገኖቼ። የሚገዛ በትጋት ይግዛ አይላል አዋርያው። ይህ የሚያመለክተው አመራርን ወይም አስተዳደርን ነው። አስተዋላችሁ? ይህ የሚያመለክተው አመራርን ወይም አስተዳደርን ነው። አንዳንድ ክርስቲያኖች የመሪነት ችሎታ አላቸው። ሁሉም ነገር በስርዓትና በአግባቡ እንዲሰራ የአመራር ችሎታቸውን ተግባር ላይ ሊያውሉት ይገባል። በዚሁ ክፍል ውስጥ የሚምር የሚለውን ቃል እናገኛለን። የሚምር ወይም ምህረት የሚያደርግ ማለት ለሌሎች ደግና ቸር መሆንን ያመለክታል። ለሌሎች ደግና ቸር መሆንን ያመለክታል። ከሌሎች አማኞች ጋር ያለንን ግንኙነት በተመለከተ ደግሞ እስቲ ከሮሜ ምዕራፍ 12 ቁጥር 9 እንመልከት። ከሌሎች አማኞች ጋር ያለን ግንኙነት፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ይላል። ፍቅራችን ያለ ምንም ግብዝነት ወይም ማስመሰል መሆን አለበት ወገኖቼ። በርግጥ በእውነት መዋደድ አለብን። ብዙ ጊዜ ይህንን ቃል እንሰብካለን፣ ግን ስንኖርበት አንታይም። እንዲህ አለ ለመባል ብቻ ከልባችን ያልሆነ ነገር በፍጹም መናገር የለብንም። ፍቅራችን ከልብ እንጂ እላይ ላዩን አይሁን። ክፉን ተጸየፉት ሲል በዚሁ ክፍል በቁጥር 9 ማለቴ ነው። ክፉን ተጸየፉት ሲል ጸያፍ በሆነው ነገር ላይ መቆጣት አለብን፣ ቁጣችንን መግለጽ አለብን ማለት ነው። በቤተ ክርስቲያን ውስጥ ትክክል ያልሆነ ነገር ሲደረግ ካየህ ወደሚመለከታቸው ሰዎች አቅርበው፣ እውነትና ቅንነት የሌለው ነገር ሲደረግ ካየህ ለእውነት መቆም አለብህ። ዛሬ ብዙ አብያተ ክርስቲያናት ችግር ላይ የወደቁት ለእውነት የሚቆም ሰው በመጥፋቱ ነው። ይህ ወገኖቼ እውነት ነው። ከበጎ ነገር ጋር ተባበሩ ይላል ሐዋርያ ጳውሎስ። ይህንን ሲል መልካም ከሆነው ነገር ጋር ተጣበቁ፣ ሲሚንቶ ድንጋዮችን እንደሚያያይዛቸው ሁሉ እናንተም መልካም የሆነ ነገር ያያይዛችሁ ያስተባብራችሁ ማለቱ ነው። ክርስቲያን በክፋት ወይም ጥርጣሬ ላይ በሚጥል ሕይወቱ መታወቅ የለበትም። መታወቅ ያለበት ከመልካም ነገር ጋር በመተባበሩ ነው። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። ቁጥር 10ና 11ን ይመለከቷል። ከላይ የተመለከትናቸው ወይም አሁን ያነበብናቸው ክፍሎች ያማሩና ውብ ናቸው፣ በውስጡ የተካተቱት ማለቴ ነው። የመልካም ስነ ምግባር መመሪያም በዚሁ ክፍል ውስጥ ተሰጥቶናል። በመንፈስ የምንቃጠል እንድንሆንም ተነግሮናል። በወንድማማች መዋደድ እርስ በርሳችሁ ተዋደዱ ይላል ሐዋርያው ጳውሎስ። በሌላ አነጋገር የሥጋ ወንድሞቻችሁን በምትወዱበት አይነት መውደድ እርስ በርሳችሁ ተዋደዱ ማለቱ ነው። ለምሳሌ ያህል መንትያ ወንድማማች አሉን በል። ከሁለቱ አንዱ ክርስቲያን ሲሆን ሌላኛው ግን ክርስቲያን አይደለም። ከእነርሱ ጋር ከሌላ አገር የመጣ በባህሉም ሆነ በመልኩ እንዲሁም በመልኩ ቀለም በፍጹም የማይመሳሰል ሆኖም በኢየሱስ ክርስቶስ ደህንነትን ያገኘ ሰው ነበርን በል። እንግዲህ እንደ እውነቱ ከሆነ ክርስቲያን ለሆነው መንታ ከሥጋ ወንድሙ ይልቅ ይህ የሌላ አገር ሰው ይበልጥ ይቀርበዋል ማለት ነው። ወገኖቼ አብረናቸው ለዘላለም ስለምንኖር ክርስቲያን ወገኖቻችንን ልንወዳቸው ይገባል። ካሁኑ መዋደድ እንጀምር። እኔ ይህችን ቃል ከተናገርኩበት ሰዓት ጀምሮ መዋደድ እንጀምር። ካሁኑ መዋደድን እንለማመድ። ለሥራ ከመትጋት አትለግሙ ይለናል ሐዋርያው። በሥራችን ሁሉ ትጉዎችና ታማኞች መሆን እንዳለብን ሐዋርያው አስረግጦ ይናገራል። በመንፈስ የምትቃጠሉ ሁኑ ሲል ቅናታችንና የጋለ ውስጣዊ ግፊታችን በመንፈስ ቅዱስ ቁጥጥር ስር መሆን አለበት ማለቱ ነው።
ለጌታ ተገዙ ይላል። ክርስቲያናዊ ባህሪያችንና ጠባያችን በሙሉ ለጌታ በመገዛት ዙሪያ የተማከለ መሆን አለበት። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ ይላል። ሮሜ ምዕራፍ 12 ከቁጥር 12 እስከ 14 ያለውን ስፍራ ተመልከቱ። በተስፋ ደስ መሰኘት ያማኝ ልዩ መለያው መሆን አለበት። ምናልባትም ክርስቲያኑ ያለበት ሁኔታ ደስ ለመሰኘት የማያመች ሊሆን ይችላል። ይሁን እንጂ ክርስቲያን አሁን ባለው አነጋገር ብቻ አይታሰርም። የወደፊቱን በተስፋ ይጠብቃል። በተስፋ በሚጠብቀውም ነገር ደስ ይሰኛል። አንድ ወንድም የተናገረውን ምንጊዜም ቢሆን አስታውሳለሁ። በቤተ ክርስቲያን ውስጥ የተሰበሰቡ አማኞች በጣም የሚወዱትን በቃላቸው ያጠኑትን ጥቅስ እንዲናገሩ ተጠይቀው ነበር። ይህ ወንድም ተነሳና እንዲህም ሆነ የሚለውን ጥቅስ በጣም እንደሚወደው ተናገረ። ብዙዎቹ ግራ ተጋቡ። በዚህ ጊዜ ሰባኪው እንዲህም ሆነ የሚለውን ቃል እወደዋለሁ ስትል ምን ማለትህ ነው ሲል ጠየቀው። ያም ወንድም ችግር ሲገጥመኝ እንዲህም ሆነ የሚለውን ቃል አነባለሁ፣ ለልቤም የተለየ ትርጉምና መልእክት ይሰጠኛል። እንዲህም ሆነ የሚለው ቃል ሁሉም እንደሚያልፍና የእግዚአብሔር ሐሳብ ብቻ እንደሚሆን እንደሚፈጸም ያሳስበኛል ሲል ሐሳቡን ወይም ደግሞ መልሱን ሰጠ። የሚገርም ነው። ያ ወንድም አዲስ ቀንን ይጠብቃል። አዲስ ቀን እንደሚመጣ ያምናል። ጳውሎስ በተስፋ ደስ ይበላችሁ ሲል ስለዚህ ያሰበ ነበር ማለት ይቻላል። ወገኖቼ ጳውሎስ በጸሎት ጽኑ ይላል። በመልካም ሆነ በክፉ ጊዜ በጸሎት መትጋትን ሐዋርያው ያስረዳናል። ቅዱሳንን በሚያስፈልጋቸው እርዱ ይላል። ከተቸገሩ አማኝ ወንድሞቻችን ጋር ያለንን መካፈል አለብን። አስተዋላችሁ? ከተቸገሩ አማኝ ወንድሞቻችን ጋር ያለንን መካፈል አለብን። የተለያዩ አብያተ ክርስቲያናት ችግረኞችን ለመርዳት ብዛት ያለው ገንዘብ ይሰበስባሉ። ምን ያህሉን በአግባቡ እንደሚጠቀሙበት ግን አላውቅም። እግዚአብሔር ከርሱ የተቀበልነውን በረከት በችግር ውስጥ ካሉ ሌሎች አማኞች ጋር እንድንከፋፈል ይፈልጋል። እንግዶችን ለመቀበል ትጉ፣ የሚያሳድዷችሁንም መርቁ ይላል። እንደሚታወቀው አማኝ አማኝን አያሳድድም። አስተዋላችሁ? አንድ አማኝ ሌላውን አማኝ አያሳድድም። ይሁን እንጂ የተለያየ ችግር የሚያደርሱብን ወንድሞችን ልንባርካቸው ይገባል። መራገም በፍጹም ከኛ የሚጠበቅ አይደለም። ከሮሜ ምዕራፍ 12 ከቁጥር 15 እስከ 16 ያለውን ደግሞ ቀጥለን እናንብበው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች ሆናችሁ አይምሰላችሁ ይላል። ከሚያለቅሱም ጋር አልቅሱ ይላል ሐዋርያው። ያለም ብትስቅ ሁሉም አብሮ ይስቃል፣ ብታለቅስ ግን ብቻህን ታለቅሳለህ ይላል። ለአማኝ ግን እንዲህ መሆን የለበትም። የሌሎች አማኞችን ደስታም ሆነ ሐዘንን መካፈል አለብን፣ ከሚያለቅሱ ጋርም ማልቀስ አለብን። እርስ በርሳችሁ በአንድ ሐሳብ ተስማሙ ይላል። እንዲህ ስለ ተባለ ግን ሁላችንም የግድ አንድ አይነት አስተሳሰብ ወይም አመለካከት ይኖረናል ማለት አይደለም። እንዲህ ሲል ለሁላችንም የክርስቶስ ሐሳብ ሊኖረን ይገባል ማለቱ ነው። አማኝ የሌላውን አማኝ ስሜት መጋራት አለበት። እውነተኛውን ክርስቲያን ከሌሎች ልዩ የሚያደርገውም ይኸው ነው። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ ይላል። ወገኖቼ ዝቅ ካሉና ከትሑታን ጋር አብረን መሆን ሊያስፈራን አይገባም፣ ወይም ደግሞ ሊያሳፍረንም አይገባም። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን ይላቸዋል። ፊልጵስዩስ ምዕራፍ 2 ቁጥር 5ን ተመልከቱ። ለመሆኑ ክርስቶስ ምን አይነት ሐሳብ ነበር ያለው? ክርስቶስ የትሕትና ሐሳብ ነበር ያለው። ልባሞች የሆናችሁ አይምሰላችሁ ይላል ሐዋርያ ጳውሎስ። በሌላ አነጋገር ራሳችሁ አስተሳሰብና ግምት አዋቂ ወይም ጥበበኛ እንደሆናችሁ ራሳችሁን አትቁጠሩ ወይም ደግሞ አታስቡ ማለቱ ነው። ምንኛ ጠቃሚ ምክር ነው ወዳጆቼ። ብዙ ክርስቲያኖች ታላላቅ መንፈሳዊ ሰዎች እንደሆኑ ያስባሉ። እንደዚያ ግን አይደሉም። ከእግዚአብሔር ጥበብን የተቀበለው ሰለሞን እንዲህ ብሏል፣ ለራሱ ጠቢብ የሆነ የሚመስለውን ሰው አየውን ከርሱ ይልቅ ለሰነፍ ተስፋ አለው ሲል ይናገራል። ይገርመኛል ያባባሉ። ምሳሌ ምዕራፍ 26 ቁጥር 12 ን ተመልከቱ። መጽሐፈ ምሳሌ ምዕራፍ 26 ቁጥር 12 ን ይመለከቷል። ከዚህ ቀጥለን ደግሞ ከማያምኑ ሰዎች ጋር ሊኖርን ስለሚገባው ግንኙነትን እንመለከታለን። እኔና እናንተ የማያምኑ ሰዎች በበዙበት ዓለም ውስጥ ነው የምንኖረው። ከነርሱ ጋር የሚኖረን ግንኙነት ምን አይነት መሆን አለበት? እስቲ ሮሜ 12 ከቁጥር 17 እስከ 18 ያለውን ስፍራ በማንበብ ትምህርቱን እንጀምር። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ስለ ክፉ ፈንታ ክፉን አትመልሱ ይላል። አማኝ ከዓለም ክፉ እንደሚቃጣበት መጠበቅ ይኖርበታል። ይሁን እንጂ ክፉን በክፉ መመለስ የለበትም። በሰው ሁሉ ፊት መልካም የሆነውን አስቡ ይላል ሐዋርያው ጳውሎስ። ቅንነት የሌለውን ክርስቲያን ያህል ለክርስቶስ ወንጌል እንቅፋት የሚሆን ነገር የለም። ይገርመኛል። አስተዋላችሁ? ቅንነት የሌለውን ክርስቲያን ያህል ለክርስቶስ ወንጌል እንቅፋት የሚሆን ነገር የለም። ዓለም ወይም ክርስቲያን ያልሆኑ ሰዎች ስለ ክርስቲያናዊ አስተምሮአችን ደንታ የላቸውም። ይሁን እንጂ ታማኝ መሆን አለመሆናችንን፣ እውነተኛ ወይም ውሸታም መሆናችንን ግን በንቃት ነው የሚከታተሉት። ሰዎች እምነታቸውን የሚጥሉበት አይነት ሰው ነህን ወገኔ ሆይ? ወዳጆቼ፣ በሰዎች ሁሉ ፊት በቅንነት መመላለስ በራሪ መንፈሳዊ ጽሑፎችን ወይም ትራክቶችን መንገድ ላይ ከማደል ይበልጣል። እስቲ ስለዚህ ጉዳይ በምሳሌ ልንገራችሁ። አንድ ሰው ላላፊ አግዳሚ ሁሉ ትራክት ወይም በራሪ ጽሑፍ እያደለ ነበር። ለአንድ መንገደኛ ይህንን በራሪ ጽሑፍ ሲሰጠው ምንድን ነው በማለት ትራክቱን የተቀበለ ሰው ጠየቀ እንበል። ሰጪውም መንፈሳዊ ጽሑፍ ነው፣ እንድታነበው ስለምፈልገው ነው የምሰጥህ ይለዋል። ያም ሰው እኔ ጽሑፍ ማንበብ አልችልም፣ ማንበብ የምችለው ያንተን ሕይወት ነው አለው ይለዋል። ምንኛ ትክክልና እውነት ነው ወገኖቼ። ዓለም የምንሰጠውን መንፈሳዊ ጽሑፍ ሳይሆን ሕይወታችንን በጥንቃቄ ይመረምራል። እንዲህ ምስል ግን መንፈሳዊ ጽሑፎች ምንም ጥቅም የላቸውም ማለት አይደለም። ይሁን እንጂ በጽሑፉ የተገለጠውን እውነት የሚመሰክር ሕይወትም ሊኖረን ይገባል ማለት ነው። ይህንን የምለው ሐዋርያው ጳውሎስ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ይህ መመሪያ በጣም ደስ ይለኛል። ምክንያቱም አንዳንድ ሰዎች አብሮ ለመኖር በጣም አስቸጋሪዎች ናቸው። አንድ ጊዜ አንዲት መልካም የክርስትና ሕይወት የነበራት ሴት ከጎረቤቷ ጋር በሰላም መኖር እንዳቃታትና ምናልባትም ጎረቤትየዋን ባነጋግራት ችግሩ ይቃለል እንደሆነ እንድሞክር ጠየቀችኝ። እንዳለችው ሜጄ ጎረቤትየዋን አነጋገርኩ። ሴትየዋ ግን ለኔም ለራሴ ቢሆን በቀና መንፈስ አላናገረችኝም ወዳጆቼ። ስለዚህም ወደዚያች ክርስቲያን እህት ተመልሼ ሄድኩና የኔ እህት ከዚህች ሴትዮ ጋር በሰላም ለመኖር ባለመቻልሽ ራስሽን አታስጨንቂው፣ ምክንያቱም ማንም ከርሷ ጋር በሰላም መኖር አይችልም አልኳት። መጽሐፍ ቅዱስም ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ አለ እንጂ የግድ ከሁሉም ጋር በሰላም መኖር አለባችሁ አላለም። ተወዳጆች ሆይ ለሐዋርያ ጳውሎስ ቁጥር 19 እና አንተ መልከቱ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና ይላል። ይህ በቅዱሳት መጻሕፍት ከተጠቀሱት ታላላቅ መመሪያዎች አንዱ ሲሆን በተግባር ለመዋልም የዚያኑ ያህል አስቸጋሪ ነው። አንድ ሰው ጉንጫችንን ሲመታን ሌላውን ጉንጭ ማዞር በጣም ይከብዳል ወገኖቼ። አንድ ጊዜ አንድ ሰው ሌላውን ሰው በጥፊ ይመታዋል። በጥፊ የተመታውም ሌላውን ጉንጩን ያዞርለትና ከበፊቱ በባሰ ሁኔታ በጥፊ ይደረግመዋል ወይም ደግሞ ይመታዋል። ከዚያ በኋላ ግን ሦስተኛ ጊዜ በጥፊ ማታለው ብሎ ሲያስብ መጀመሪያ በጥፊ የተመታው ሰው መቼውን በቡጢ ወይም በቦክስ ያጣድፈዋል። ይህን የተመለከቱ ሰዎች በጥፊ የተመታውን ሰው ለመሆኑ ምን ያደረግህ ነበር በማለት ይጠይቁታል። እርሱም ሲመልስ ጌታ እንዳዘዘኝ ቀኝ ጉንጬን ሲመታኝ ግራ ጉንጬን አዞርኩለት፣ ከዚያ በኋላ ግን ምን ማድረግ እንዳለብኝ ስላልነገረኝ የራሴን እርምጃ ወስጃለሁ አለ። ብዙዎቻችን እንደዚያ ሰው ነን። ዱላን በዱላ መመለስ እንፈልጋለን። እኔና እናንተ መልሰን በመማታት ልንበቀል ስንፈልግ ሁኔታዎች ከእግዚአብሔር ቁጥጥር ውጪ ይሆናሉ። በእምነት መንቀሳቀሳችንም እዚያ ላይ ያበቃል። እግዚአብሔር ግን ሁኔታዎችን ሁሉ ለኔ ተውልኝ፣ ለኔ ከተዋችሁልኝ እኔ በራሴ መንገድ አስተካክላችኋለሁ ነው የሚለን። ስለዚህ እኔና እናንተ ነገራችንን ለጌታ አሳልፈን መስጠት አለብን። እንደዚያ ማድረጋችንም ተገቢ ነው። በራሴ አቅም እንደዚያ ማድረጉ እንደሚከብደኝ ግን ልደብቃችሁ አልፈልግም። ይሁን እንጂ ወገኖቼ እንደዚህ ባደረኩበት በጣም ጥቂት ጊዜ ግን እግዚአብሔር በእንዴት አይነት ሁኔታ ጉዳይን እንዳበጃጀው እኔኑ ራሴን አስገርሞኛል። ከኔ ይልቅ በተሻለ ሁኔታ ነበር እግዚአብሔር ነገሮችን ያስተካከለልኝ። በአንድ ወቅት በመጋቢነት በማገለግልበት ቤተ ክርስቲያን አንድ በጣም የጎዳኝ ሰው ነበር። እርሱ በሄደበት መንገድ ለመሄድ ፈልጌ ነበር። በኋላ ግን ይህ ጥቅስ ወደ አይምሮዬ መጣ። በጸሎት ተንበረከኩና ጌታ ሆይ በተደረገው ነገር በጣም ተጎድቻለሁ። ክፉን በክፉ ለመመለስ አቅም እንዳለኝ አንተ ታውቃለህ። ሆኖም እንደዚያ ማድረግ የለብኝም። ነገሬንና ጉዳዬን ሁሉ ለአንተ ሰጣለሁ። አንተ ነገሬን ተቆጣጠር ብዬ ለጌታ ተናገርኩ ወይም ደግሞ ጸለይኩ። ከጥቂት ጊዜ በኋላ ያንን ሰው መንገድ ላይ አየሁት። እንደዚያ ያለ ቅብዝብዝና ደስታ ቢስ ሰው አይቼ አላውቅም። ሳየው ልቤ በጣም አዘነ። ሆኖም ምንም ላደርገው አልችልም። የምዕራፍ 12 የመጨረሻው ጥቅሳችን እንዲህ ይላል፣ ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። አማኝ በዚህ ክፉ ዓለም ሲኖር ለሚደርስበት ችግር ሁሉ አጸፋውን መመለስ አይችልም። ይህ በክፉ ስርዓት የሚመራ ዓለም ስለሆነ ጥቃትን በጥቃት ሊመልስ አይችልም። የዓለምን መንገድ በመከተል እኛው ራሳችን ተበቃዮች መሆን የለብንም። እንደዚያ ካደረግን እንሸነፋለን ወገኖቼ። ክፉውን በመልካም አሸንፍ ይላል ሐዋርያ ጳውሎስ። እግዚአብሔር ላማኙ መልካሙን ማለትም መንፈስ ቅዱስን ሰጥቶታል። አማኝ የሚመላለሰው በመንፈስ ነው። ነገር ግን ላለው በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ ይላል። ገላትያ ምዕራፍ 5 ቁጥር 16ን በኋላ ተመልከቱ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ በማለት በዚሁ በምዕራፍ 5 በገላትያ ማለቴ ነው ቁጥር 25 ላይ ሐዋርያው ይናገራል። ገላትያ ምዕራፍ 5 ቁጥር 25ን በኋላ ተመልከቱ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችንን እዚህ ላይ እናበቃለን። ጥያቄ ወይም ማስተያየት ቢኖራችሁ በአድራሻችን ጻፉልን። እግዚአብሔር መልካሙን ሁሉ እንድናደርግ የሱን መንፈስ በውስጣችን ያሳድር ይያልን። እዚህ በሚከተለው ዝማሬ የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን
አለማዩ ዳዊትን ነው።
በትምርቱ በኩልን ያበበ ከበደ ወርቄ ነኝ። ደና አደረ ፍቅርን ገልጻል ተመስገን በቀራንዮ መስቀል ተመስገን ታስከን በማዋረድ ተመስገን ከክብር ወርዳል ተመስገን አንተ ኢየሱስ አንተ ጌታ የሁላችን
ለሕዝብ ፈርዳል ተመስገን ምስኪኑን ከጉድፍ ተመስገን ከአመድ አንስተሃል ተመስገን አንተ ኢየሱስ አንተ ጌታ የሁላችን ምስጋና ለስጦታችን የምንሰጥ ምስጋና ለስጦታችን የምንሰጥ ተባቂነ ተመስገን እንዳንሰናከል ተመስገን በቅን መርተናል ተመስገን ወደ ህይወት መንገድ